satellite-dhaan sagantaa dabarsu kanarraa asirratti raawwata.
ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መስከረም 21 2015 ዓመተ ምህረት ዝግጅታችን ጀመረ። በዛሬው ዕለት እየተከበረ ያለው የእርቻ በዓል ምን እንደሚመስል የሚያስቃኝ ዘገባ ይኖረናል። በትግራይ ክልል ጦርነት ከተጀመረ ወዲህ በወሊድ ምክንያት የሚሞቱ እናቶች ቁጥር መጨመሩን የሚያሳይ ጥናትም እንመለከታለን። እነዚህና ሌሎች ጥንቅሮች በምሽቱ ፕሮግራማችን ተካተዋል። ሰላም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብራችሁ የማመሻው ስምኝሽ የቆየነኝ ንጉሱ ታመሬ ከስቱዲዮ ያቀናብርልናል። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅታችን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት አብረናችሁንን እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ ክብራትና ክብራን እንደምን አመሻችሁ። ከቅዳሜ ምሽት የዓለም ዜና ጋር እንግዶልኝ ነኝ። በቡርኪና ፋሶ ጦሩ የመንግስት ስልጣንን መቆጣጠሩን የጦሩ አባል የሆኑት ሻለቃ ኢብራሂም ትራኦሬ ትናንት ማምሻውን አስታውቀዋል። ከስምንት ወራት በፊት በሌላ መፈንቅለ መንግስት ስልጣን ተቆጣጥረው የነበሩት የጦሩ መሪ ፖል ሄንሪ ዳሚባ ተመሳሳይ ጣ ደርሷቸዋል። ሻለቃ ኢብራሂም በመግለጫቸው እንዳሉት የዳሚባ ረዳት የነበሩት የጦሩ አባላት እስላማዊ አክራሪነትንና አመጽን እየተዋጋች ያለችውን ሀገር ደህንነት ማስጠበቅ አልቻሉም ብለው ስላመኑ ውሳኔው ላይ ደርሰዋል። በሻለቃ ትራውሬ የተፈረመውን የጦሩ መግለጫ አንድ ሌላ የጦሩ መኮንን በቴሌቪዥን ማንበባቸውን የአሶሴትድ ፕሬስ ቴሌቪዥን ዘግቧል። ትናንት በመፈንቅለ መንግስት የተወገዱት ዳሚባ ባለፈው ጥር ወር የቀድሞ ፕሬዝዳንት ሮች ካቦሬን እንዲሁ በመፈንቅለ መንግስት አስወግደው ስልጣኑን በእጃቸው ሲያደርጉ የሀገራቸውን ደህንነት ሁኔታ አስተማማኝ እንደሚያደርጉት ቃል ገብተው ነበር። ሀገሪቱ ግን ወደ ብጥብጥ ማምራቷንና የፖለቲካ ውጥረት ማስተናገዷን ቀጥላ ነበር ተብሏል። ዳሚባ በኒውዮርክ በተካሄደው የተመድ ጠቅላላ ጉባኤ ላይ ንግግር አድርገው እንደተመለሱ ነበር ወንበራቸው ተነጥቆ የጠበቃቸው። አዲሶቹ ወታደራዊ መሪዎች የአገሪቱን ብሔራዊ ሸንጎ አፍርሰው ድንበሮችም ዝግ መሆናቸውን አስታውቀዋል። የምሽት ሰዓት ላፊም ተጥሏል። ሰሜን ኮሪያ ዛሬ ቅዳሜ ሁለት ባሊስቲክ ሚሳኤሎችን ወደ ባህር አስወንጭፋለች። የአሜሪካ ባላንጣዋ ሰሜን ኮሪያ በያዝነው ዓመት ከፍተኛ ቁጥር ያለው ሚሳኤል አስወንጭፋለች። በዚህ ሳምንት ብቻ 7 መሆኑ ነው። የዩናይትድ ስቴትስ ምክትል ፕሬዝዳንት ካማላ ሃሪስ ጉብኝት ከማድረጋቸው ጥቂት ቀደም ብሎም አንድ ሚሳኤል ለቀቀች ሰሜን ኮሪያ። ካማላ ሃሪስ ግልጽ ጸባጫሪነት ነው ብለውታል። በሁለቱ ኮሪያዎች መካከል የሚገኘውንና ከወታደራዊ ኃይል ነጻ የሆነውን ቀጠና በጎበኙበት ወቅት ሰሜን ኮሪያን ጨካኝ ፈላጭ ቆራጭ ሲሉ ገልጸዋታል ካማላ ሃሪስ። ቶኪዮ ላይ ዛሬ የተናገሩት የጃፓን ምክትል የመከላከያ ሚኒስትር ቶሺሮ ኢኖ የሰሜን ኮሪያን ድርጊት በጽኑ አውግዘዋል። የጃፓንን ብቻ ሳይሆን የቀጠናውንና የዓለም አቀፉን ማህበረሰብ የሚያሰጋ ድርጊት ነው ብለውታል። ከያዝነው የፈረንጆች ዓመት ጀምሮ ሰሜን ኮሪያ 38 ባሊስቲክ ሚሳኤሎችን አስወንጭፋለች። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ጣቢያ ነው። የሩሲያው ፕሬዝዳንት ቭላድሚር ፑቲን አራት የዩክሬን ግዛቶችን ገንጥለው ከተቀለሉ በኋላ የባይደን አስተዳደር ፑቲንን በሚደግፉና በሩሲያ ውስጥም ሆነ ውጪ በሚገኙ ግለሰቦችና ድርጅቶች ላይ ትናንት አዲስ ማዕቀብ ጥሏል። በአሜሪካ የሚገኝ ንብረትና ገንዘብ ላይ እንዲሁም የቪዛ ማዕቀብ በመቶ በሚቆጠሩ የሩሲያ ድርጅቶች፣ የሀገሪቱ ባለስልጣናትና ቤተሰቦች ላይ ሲጣል ለውጭ ገበያ በሚልኩት ምርት ላይም እገዳ መደረጉን የቪኦኤዋ ፓትሲ ዊዳኩስዋራ ከዋይት ሀውስ ዘግባለች። ለሩሲያ መሳሪያ የሚያቀርቡና አቅርቦቱን የሚያቀላጥፉ 14 የሚሆኑ ዓለም አቀፍ ድርጅቶችም በማዕቀቡ ተመተዋል። ይህም የሩሲያን ጦር መልሶ የማገገም ብቃት ይጎዳል ተብሏል። አራት የዩክሬን ግዛቶች ወደ ሩሲያ በመጠቃለላቸው ደስታቸውን ለመግለጽ የፑቲን ደጋፊዎች ትናንት በቀዩ አደባባይ ተሰባስበው ታይተዋል። ባሳለፍነው ሳምንት በጥርፊያ የተፈጸመውን ህዝበ ውሳኔ ዩክሬንና የምዕራቡ ዓለም ውድቅ ሲያደርጉት ግዛቶቹ ወደ ሩሲያ መጠቃለላቸውን በማስመልከት በተደረገ የፊርማ ስነ ስርዓት ላይ ፑቲን እንዳሉት አንድ አምስተኛውን የዩክሬን ግዛት በሚያክሉት በአራቱ ክልሎች ማለትም ሉሃንስክ፣ ዶኔትስክ፣ ኬርሶንና ዛፖሪዥያ የሚገኙ ህዝቦች እስከ ወዲያኛው ዜጎቻችን ሆነዋል ብለዋል። በግሪክና በቱርክ መካከል ያለው ውጥረት ለሁለት ተካፍለዋት ባለችው ቆጵሮስ ደሴት ጉዳይ ሰሞኑን እንደገና ከረር ብሏል። በግሪክ ቆጵሮስ አስተዳደር ላይ የተጣለውን የጦር መሳሪያ ማዕቀብ አሜሪካ ማንሳቷን ምክንያት በማድረግ ቱርክ በደሴቲቱ ላይ ያላትን ወታደራዊ እንቅስቃሴ መጨመሯን ተናግራለች። ከግሪክ ጋር ወግናለች ሲሉ የቱርክ የውጭ ጉዳይ ሚኒስትር አሜሪካንን ይወነጅላሉ። የቪኦኤው ዶሬን ጆንስ ከኢስታንቡል እንደዘገበውና የውጭ ጉዳይ ሚኒስትሩ ማቭሎት ቻቡሾሎ እንዳሉት የቆጵሮስ ንትርክ ጉዳይን በተመለከተ ዩናይትድ ስቴትስ የአቴንስ መጫወቻ አሻንጉሊት ሆናለች ሲሉ ወቅሰዋል። ግሪኮቹን ለማስደሰት ሲባል አንድ ጊዜ ከእነርሱ ጎን ከተቆመ በኋላ ከእኛ ዘንድ ወዳጅነት መጠበቅ የለበትም፣ ለእንዲህ አይነቱ ነገር ቱርክ አትንበረከክም ሲሉ ተደምጠዋል የውጭ ጉዳይ ሚኒስትሩ። በሜዲትራኒያን ባህር ላይ የምትገኘው ቆጵሮስ ደሴት በእንደ አውሮፓን አቆጣጠር 1974 ዓ.ም ግሪክና ቱርክ ተካፍለዋታል። ግሪክ የአንበሳውን ድርሻ ቆርሳለች፣ 2/3ኛውን። ያም ብቻ አይደለም፣ ዓለም አቀፍ የመንግሥት እውቅና እስካሁን የተሰጠው ለግሪክ ቆጵሮስ አስተዳደር ብቻ ነው። ክብራትና ክብራን፣ የቅዳሜ ምሽት ዜና በዚሁ ተፈጽሟል። ከቀሪ ዝግጅቶቻችን ጋር አብራችሁን ትቆዩ ጋብዛለሁ። በእኔ በኩል መልካም ምሽት።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ መስከረም 21 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅታችን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ እየተላለፈ ይገኛል። በዝግጅቶቻችን ላይ ለሚኖራችሁ አስተያየቶች በፌስቡክ አት ቪኦኤ አምሃሪክ ወይም በትዊተር ሃሽታግ ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። አሁን ለሰዓቱ ወደ ያዝነው የመጀመሪያ ቅንብር እንለፍ። አመታዊው የሆራ ፊንፊኔ እሬቻ በዓል ከተለያዩ የሀገሪቱ ክፍሎች የመጡ የኦሮሞ ብሔር ተወላጆችና ሌሎች ኢትዮጵያውያን እንዲሁም የጎረቤት ሀገራት እንግዶች በተገኙበት ዛሬ በደማቅ ስነ ስርዓት ተከብሯል። የተለያዩ የኢትዮጵያ ብሔር ብሔረሰቦች የየራሳቸውን የባህል ሙዚቃዎች አሳይተዋል። በባህላዊ አልባሳቶቻቸውም ደምቀው ታይተዋል። የአዲስ አበባ ከንቲባ አዳነች አበቤ በሰጡት መግለጫ በሚሊዮኖች የሚቆጠሩ ሰዎች በዓሉ ላይ ተሳትፈዋል ብለዋል። የበዓሉን አከባበር ስነ ስርዓት የተከታተለችውና ተሳታፊዎችን ያነጋገረችው ፀሐይ ዳምጠው ተከታዩን ልካለች።
በተለይ በሁለት ቦታዎች በተከታታይ ቀናትና በድምቀት ለሚከበረው አመታዊው የእሬቻ በዓል ዛሬ ተራው የአዲስ አበባ ነበር። እናም በርካታ የበዓሉ ተሳታፊዎች ካለፉት ቀናት ጀምሮ ወደ ከተማዋ ገብተዋል። ዛሬ በዓሉ ሲከበር በስፍራው የነበረው ድምቀትም የተሳታፊዎቹ ብዛትና ለሰነ ስርዓቱ የሚሰጡት ቦታ ውጤት ነው። የ2015 ዓ.ም የሆረ ፊንፊኔ በዓል በድምቀት የተጀመረው አባገዳዎችና ሀደ ሲቄዎች ባሰሙት መሪዮ 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 ዜማ ነው። በሰነ ስርዓቱ ላይ ያነጋገርናቸው ተሳታፊዎች እሬቻን የገለጹት የሰላም የአብሮነትና የወንድማማችነት በማለት ነው። ሀጂ ገዳ ሞርከቶ ከምስራቅ ሸዋ ባቱ ከተማ ነው የመጡት።
አሚና በጣም በሰላምም በፍቅርም በአንድነትም ይለያል። ኦሮሞ ከየትም ከሁሉም አቅጣጫ መጥቶ ከብሔር ብሔረሰቦች ጋራ ሁሉም መጥቶ በአንድነት ላይ በፍቅር እሬቻን በዓል ያከበሩ ስለሆነ በጣም ከአምና የበለጠ ፍቅርና አንድነት ያለው ነው።
አቶ ሴፉ ለታ ደግሞ በዓሉን ለማድመቅ የበዓል ቡድን ይዘው ከወላይታ ዞን ሆረ ፊንፊኔ የተገኙ ናቸው።
እሬቻ የሰላም ምልክት ስለሆነ የኦሮሚያ ሕዝብ ለዘመናት የራሱን ባህል ለማሳደግ በሚያደርገው ጥረት እሬቻ በዓል የኦሮሚያ የዘመን መለወጫ በዓል ሆኖ ስለሚቆጠር የሰላም የፍቅርና የህዝቦች የመተሳሰር የአንድነት በዓል ስለሆነ በዓሉን በጋራ ለማክበር ነው የመጣ ነው። ሁሌም እንመጣለን። የዘንድሮ ለየት ያለው ያው እንግዲህ የህዝቡ ብዛት እየጨመረ መምጣቱና የሰላሙ ጉዳይ በሰሜኑ ሀገራችን አካባቢ ያለው ችግር ካልሆነ በስተቀር ህዝቡ በፍቅር በመተሳሰብና በመተሳሰር የክረምቱ ጊዜ አልፎ የመኸሩ ጊዜ እየተሰበሰበ ያለበት ወቅት ላይ ስለሆነ በጣም የተሻለና እጅግ ህዝቡ የበዛበት ሆኖ ነው ያገኘሁታል። በቡድን ነው ከባህል ክነታችን ከወላይታ ዞን የባህል ክነት ጋር የሀገር ሽማግሌዎች የባህልና የቱሪዝም ቢሮ አብረን ተያይዘን ነው የመጣ ነው።
ዓመታዊው የሆረ ፍንፍኔ እሬቻ በዓል የተለያዩ አለባበሶች ጎልተው የሚታዩበት ባህላዊ እሴቶች የሚንጸባረቁበት ጭምር ነው። እናም በአለባበሳቸው ለየት ብለው ራሳቸውን የሚገልጹ የሀገሪቱን የተለያዩ ባህሎችና ታሪኮች የሚያስተዋውቁ ሰዎችም የዛሬው በዓል ድምቀቶች ነበሩ። ከምዕራብ ሸዋ ግንጪ ከተማ የመጡ አቶ ባጫ መገርሳ ከነዚህ አንዱ ናቸው።
ይሄ እንግዲያው ከጉማሬ ነው የሚሰራው። ጋሻ ነው የሚባለው። አባቶች ድሮ ኢጣሊያ ለወረራ አገራችን ስትገባ ጦርና ጋሻ ይዞ ነው አገራችንን ነፃ ወጧት የሚል ታሪክ ያው ይሰማል። ይህ ጋሻ ቀላል አይደለም። ጦር ራሱ ቢወጋ እንዲከላከላል። ከዛ በኋላ በፈረስ ልክ ልኩን እያሳየው አገራችንን ነፃ ወጥቷል። በአሁን ሰዓትም ደግሞ በኦሮሞ ባህል ፈረስ ግልቢያ አለ። በየአመት አንዳንድ ፕሮግራም ሲደረግ ታወቁ አንዳንድ ሰዎች ሲሞቱ በሰርግ ጊዜ በቃ ፈረስ ላይ ተቀምጦ በዚህ ነው የምንከላከለው። ልብስም ደግሞ የአባታችን ባህል ስለሆነ ባህል ነውና እችን ያው ሙሉ በሙሉ ጨርሻለሁ ለማለት ሳይሆን የተወሰኑ አስመስየው ዛሬ ያው እዚህ ቦታ ተገኝቻለሁ ነው አልፈልግ ነው።
ወጣት ሆሎ ኮኮቴ በበኩላ ከጓደኞቿ ጋር ከ600 ኪሎ ሜትሮች በላይ ተጉዘው መምጣታቸውን ትናገራለች።
ሰበብ አያኒ ሬቻ ሰበብ የፈኔ አርዳ ፍፍኔ ኦራ ፍፍኔ ተርገምኔ አያኒቲ አሞ ኦሮሞን ባየን በካይ ድወሊት ብፍቴ አካና ሁለት ኮኮቴ ወሊት ቀበምቴ ሬፈቹ ከና ፍባየ ገመኔ አልጋሪን ሬቻ።
እኛ ሆረ ፍንፍኔ የመጣ ነው ከቦረና ዞን ነው። ሁሉም ከያቅጣጫው ወጥቶ ባንድ ላይ ተሰብስቦ ባህሉን ሲያከብር ደግሞ ደስ ይላል። እኛም ደስ ብሎን ነው ፕሮግራሙ ላይ እየተሳተፍን ያለ ነው። ከቦረና አዲስ አበባ ለመድረስ ከ600 ኪሎ ሜትር በላይ አቋርጠን ነው የመጣ ነው። የሁለት ቀን ጉዞ ነበር። በቡድን ነው የመጣ ነው። የቦረና ባህል አልባሳትና የባህላዊ ጫዋታዎችን እያሳየን እንገኛለን። በጣም ደስ ብሎናል እሬቻው ላይ በመሳተፋችን።
አታታቀምኑ አከሚን ተብያ ከደላ ለሰናሙትያ
ወጣት ናውል በየኔ ደግሞ እሬቻን ለማክበር ከመተከል ከመጡ ወጣቶች አንዱ ነው። ባለፉት አመታት 500 ሆኖ መምጣታቸውን በመግለጽ ዘንድሮ ግን ቁጥራችን ቀንሷል ሲል ያብራራል።
ያው መንገዱ አስቸጋሪ ነበር። እኛ ቀድመን ስለገባን እንጂ ከኛ በኋላ የነበሩት አብዛኛዎቹ ማለት በሚቻል ሁኔታ አልመጡም። እኛ የተወሰነ ቀድመን በመነሳታችን ወደ 10 ሰው ምንሆን እዚህ መገኘት ችለናል። እኛ በጎጃም አድርገን ነው የመጣነው።
በቀደሙት አመታት በነበሩት የኢሬቻ በዓላት ላይ መሳተፋቸውን የገለጹት የሲዳማ አባት ደግሞ የዘንድሮው ለየት ያለ ነው ይላሉ።
ሀገር ሽማግሌ ነው ስመን እርገተርቀ ይባላል። ከባታ ነው መጣሁት። ከኢሬቻ በፊትም ጥሩ ነው፣ ዘንድሮ ግን የተበለጠ ነው። አቀባበሉም ጥሩ ነው። ሰላም አለ፣ ውበት ያለ አንድነታችን ኦሮሞ የተቀባበሉትን ሰላምና ፍቅር ያለ ሰላም ስለሆነ እኛም የስዳማ ሽማግሌዎች ወጣቶች ጋር ከሴቶች ጋር መተን ቀባበሉ ጥሩ ቦታ ጥሩ ግብዣ ላይ ስለሚቆየ በጣም ደስታ ነው። በፊት የተበለጠ ነው።
ያነጋገርናቸው አንዳንድ ተሳታፊዎች ባቀረቡት ቅሬታ ወደ አዲስ አበባ የሚያስገቡ አንዳንድ መንገዶች በመዘጋታቸው ከመንገድ ለመመለስ የተገደዱ ሰዎች አሉ ብለዋል። ይህንን ቅሬታ አስመልክቶ ከተለያዩ የኦሮሚያ ክልል የስራ ኃላፊዎች ምላሽ ለማግኘት ያደረግን ጥረት ለጊዜው አልተሳካም። የፈራሉ የጸጥታና የደህንነት የጋራ ግብረ ኃይል ሰሞኑን በሰጠው መግለጫ በአሉ በሰላም እንዲጠናቀቅ መላው የጸጥታ አካል ዝግጅታቸውን አጠናቀው ወደ ስራ ገብቷል ሲል ማስተዋወቁ ይታወሳል። በአሉ ወደሚከበርበት ስፍራ የሚመጡ ታዳሚዎች ለጋራ ደህንነት ሲባል ፍተሻ መኖሩን ተገንዝበው አስፈላጊውን ትብብር እንዲያደርጉም ጠይቋል። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በማይዳሱ የባህል ቅርሶች መዝገብ የሰፈረው የገዳ ስርዓት አካል የሆነው የሆረ ፍንፍኔ እሬቻ በዓል በተከታታይ በከፍተኛ ድምቀት ከሚከበሩት የእሬቻ በዓላት አንዱ ነው። በነገው ዕለት ደግሞ በቢሾፍቱ ሆረ አርሰዲ እሬቻ በዓሉ በድምቀት ይከበራል ተብሎ ይጠበቃል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። በዛሬው ዕለት የእርቻ በዓል ላከበራችሁ በሙሉ መልካም በዓል እንዲሆንላችሁ እየተመኘን ወደ ተከታዩ ዘገባ ስናልፍ ወደ ትግራይ ክልል ነው የሚወስደን። በትግራይ ክልል ጦርነት ከተጀመረ ወዲህ በወሊድ ምክንያት የሚሞቱ እናቶች ቁጥር በአምስት ጥፍ እንደጨመረ ባካሄድ ነው ጥናት አግኝተናል ሲል የመቀሌ ዩኒቨርሲቲ አመለከተ። ጥናቱ አክሎ የጨቅላ ህጻናት ሞትም በአራት ጥፍ ጨምሯል ብሏል። መቀሌ የሚገኘው ዘጋቢያችን ሙልጌታ አጽብሃ ጥናቱን ያካሄዱ ባለሙያዎችን አነጋግሮ የሚከተለውን ዘገባ ልኮልናል።
መቀሌ ዩኒቨርሲቲ ከክልሉ የጤና ቢሮና ጤና ምርምር ኢንስቲትዩት እንዲሁም ከተባበሩት መንግስታት ተቋማት በትግራይ ካሉ መንግስታዊ ያልሆኑ ተቋማት ጋር በመተባበር በክልሉ ጦርነቱ ከተጀመረ ወዲህ በእናቶችና ህጻናት እያጋጠመ ያለው ሞት አስመልክቶ ጥናት አካሂዷል። በእናቶች ሞት ጥናት ካካሄዱት አንዷ በአይደር ሪፈራል ሆስፒታል የማህፀንና ጽንስ ስፔሻሊስት ዶክተር ጸጋ ገብረ ማርያም ጦርነቱ ከመጀመሩ በፊት በትግራይ 186 እናቶች ከ100,000 በወሊድ ምክንያት ይሞቱ ነበር፣ በአሁን ጊዜ ወደ 840 ከ100,000 ከፍ ብሏል ሲሉ ተናግረዋል። ይህ ደግሞ ትግራይ ወደ ከ22 ዓመት በፊት የነበረችበት ደረጃ ያወረደ ነው ሲሉ ገልጸዋል።
ከጦርነቱ በፊት ከነበሩት ዳታዎች ወይ ደግሞ የነበሩት ጥናቶች ጋር ስናነጻጽረው ወደ 5 እጥፍ የሚሆን የእናቶች ሞት ጨምሯል። ይሄም ደግሞ 42% የሚይዘው ከወሊድ ከቅድመ ወሊድ እና ከወሊድ በኋላ የሚያጋጥሙ የደም መፍሰስ ችግር 42%ቱን ይይዛል እና ቀጥሎ ያለው ደግሞ በእርግዝና ምክንያት የሚመጣ የደም ብዛት ህመም ነው። እነዚህን በጣም እየቀነሱ ነበር። ስፔሻሊ ኦብስቴትሪክ ሄሞሬጅ የምንለው ወይ ደግሞ የደም መፍሰስ ህመሙ የመቀነስ ስራዎች እየተሰራ ነበረ። በጣም መድኃኒቶች ተጠቅሞ እነሱን መቀነስ የሚቻልበት ደረጃ ነበረ። አሁን ግን በጣም እየጨመሩ ሄደዋል።
የእናቶች ሞት ምክንያት የሆኑ ካሁን በፊት በስጋትነት ቀድመው ይጠቀሱ ካልነበሩ በአሁኑ ጊዜ ግን ጎልተው የወጡ እንዳሉም ተናግረዋል።
ከዚህ በፊት በተሰሩት ስራዎች ምክንያት በኤችአይቪ በእርግዝና ውስጥ በኤችአይቪ የሚሞቱት እናቶች በጣም ቀንሰው ኦልሞስት ወደ አለመኖር መድኃኒት የሚወስዱት ማለት ወደ አለመኖር ደረጃ ደርሶ ነበር። ጽንስ ውርጃ ምክንያት የሚሞቱትም እንደዛው ነበር እና በኢንፌክሽንም የሚሞቱት በጣም ቀንሰው ነበር። ቅድም ካልኳቸው ሁለት ምክንያቶች ሌላ ደግሞ እነዚህ የተለየ ሆነው አይተናቸዋል። ምክንያቱም በጣም ቀንሰው አዝ ቶፕ 5 ኮዝስ ወጥተው የነበሩ ኬዞች ስለነበሩ እና ሌላ ያገኘነው ደግሞ ከ80% በላይ ከሞቱት እናቶች እቤታቸው ውስጥ ነው የሞቱት እና 90% የሚሆንም ከሞቱት ውስጥ መከላከል የምንችለው አይነት ሞቶች ነበሩ።
አሁን ያለው ችግር በጊዜያዊነት ለመፍታት በቤታቸው የተቀመጡ የጤና ባለሙያዎች በየቤት በመሄድ የማዋለድ ስራ ቢሰሩም 42% ያጋጠመ ያለው የእናቶች ሞት ደግሞ በደም መፍሰስ ምክንያት ነው ነውና ደም መለገስ ከመፍትሄዎቹ ተጠቃሽ ናቸው ብለዋል ዶክተር ጸጋም። ዘላቂ መፍትሄ ብለው ደግሞ እንዲህ አብራርተዋል።
ትራክሽን የሚያጋጥመው ሄል ሲስተም መልሶ የመገንባት ስራ መሰራት አለበት። ኢንደ ናን ጎቨርንመንታል ምንላቸው ደግሞ በቂ ሆነ የህክምና መሳሪያዎች በቂ ሆነ ክትባቶች እንዲገባ የማድረግና ሂማኒቴሪያን ኤድ በጠቅላላ እንዲገባ ሞር ጫና እንዲያስከትሉና ያው ኢንተርናሽናል ኮሚኒቲ ደግሞ ይሄ ጦርነት እንዲያቆም የተቻላቸውን ጫና እንዲያስከትሉ።
በህፃናት ሞት ጉዳይ ጥናት ያካሄዱ በመቀሌ ዩኒቨርሲቲ የጤና ሳይንስ ኮሌጅ መምህር የሆኑት ዶክተር ማቸ ጻድቅ በበኩላቸው ከጦርነቱ በፊት ከመቶ ጨቅላ ህፃናት አንድ ሞት ያጋጥም ነበር ብለው አሁን ግን ከ28 ጨቅላ ህፃናት ነው የአንዱ ሞት ያጋጠመ ያለው ብለዋል።
ከጦርነቱ በፊት ከነበረው 4 እጥፍ አካባቢ ነው የጨመረው። ለዚህ ደግሞ ዋና ምክንያቶች ምንድናቸው? ጤና ተቋማት መፍረስ። ጤና ተቋማት ስራቸውን እየሰሩ አይደለም። መድኃኒት የለም። ጤና ባለሙያም የለም። የሚበላው የለም። የሚጠጣው የለም። ስለዚህ ስራ ቦታው ላይ የለም። ስለዚህ ህፃናት ወደ ጤና ተቋማት አይሄዱም። ቢታመም ቤት ነው የሚቆዩት። ቤት ቆይተው ነው የሚሞቱት። አብዛኛው ጥናቱ የሚያሳየን ደግሞ 50% በላይ ህፃናት የሞቱት ቤት ላይ ነው። 30% ጨቅላ ህጻናት አካባቢ የሞቱት ሆስፒታል ላይ ነው። ጨቅላ ህጻናት ሆስፒታል ሄደው እንዲሞቱ አታስብም። ሆኖም ግን ሆስፒታሎች ባዶ ናቸው። ምንም መድኃኒት የለም። ሄደውም የሚደረግላቸው ነገር የለም። ስለዚህ መሞት የሌለባቸው ህጻናት በጦርነት ምክንያት እየሞቱ ነው ያሉት።
የህጻናት ክትባት ቅድሚያ ሊሰጣቸው ከሚገቡ ጉዳዮች አንዱ መሆኑም ዶክተር ማቸ ገልጸዋል።
ይሄ ምግብ ጥረት ደግሞ ያው ምግብ በማቅረብ ነው ሊፈታ የሚችለውና ያለ ማህበረሰብ አሁንም ያልተገደበ የሰብአዊ እርዳታ እንዲያደርጉ ነው ምንማጸ ነው። ሌሎች በሽታዎችም መከላከል አቅማቸው ስለሚቀንስ ምግብ ከሌለ ሁሉም ነገር ነው የሌለውና ይሄ እንዲያገኙ የሚደረግ ነው ያለበት። እዛም ሌሎች የሚመለከታቸው መንግስታዊ ያልሆኑ ድርጅቶች ደግሞ ጤና ተቋማት ስራቸውን እንዲሰሩ የመድኃኒት ድጋፍ እና ህክምና መሳሪያ ድጋፍ ማድረግ ይጠበቅባቸዋል። ሌሎች ጤና ሰራተኞችም የሚበሉት የሚጠጡ ስለሌለ በየቤታቸው ነው ቁጭ ብለው ያሉት። እነሱ ወደ ስራ ተመልሰው አገልግሎት የተለመደ አገልግሎት እንዲሰጡ የሰብአዊ እርዳታ እንዲሰጣቸውና ወደ ስራቸው እንዲመለሱም ቢያደርጉ።
የተካሄደው ጥናት በትግራይ 6 ዞኖች 31 ወረዳዎች 121 ቀበሌዎች ያካተተ እንደነበርና በእነዚህም 189,000 ቤቶች የዳሰሰ ነበርም። በእነዚህ ቤቶችም ከ29,000 በላይ ጨቅላ ህጻናት በጥናቱ መካተታቸው ተነግሯል። ለአሜሪካ ድምጽ ሙልጌታ ጽባሃ መቀለም።
የአሜሪካ ድምጽ ራዲዮ ከዋሽንግተን ዲሲ መተላለፉን ይቀጥላል። ተከታዩ ዘገባ ደግሞ ለወጣቶች ፈተና ሆኖ የቀጠለውን የስራ አጥነት ጉዳይ ይመለከታል። በተለይ ደግሞ አዳዲስ ተመራቂ ወጣቶች ከሚገጥማቸው ፈተና መካከል አንዱ በተመረቁበት የትምህርት ዘርፍ ስራ ማግኘት ነው። በዚህ ምክንያት ለተስፋ መቁረጥና ብስጭት የሚዳረጉ ወጣቶች ጥቂት አይደሉም። ፀሐይ ዳምጠው ያነጋገረቻቸው 2 ወጣቶች ግን የተመኙት የስራ እድል እስኪመጣ ሌሎች አማራጮችን መሞከር መርጠዋል። ምን ያክል ተሳክቶላቸው ይሆን? ፀሐይ ዳምጠው ካሰናዳችሁ ዘገባ ተከታትለን እንመለስ።
ወጣት ዳዊት ኩራባቸው የኬሚካል ኢንጂነሪንግ ምሩቅ ነው። ከዩኒቨርሲቲ ተመርቆ በወጣ ማግስት በተመረቀበት የትምህርት አይነት ተቀጥሮ ለመስራት እድል አልቀናው። ከተወሰነ ጊዜ በኋላ ታላቅ ወንድሙን በትርፍ ጊዜ ለማገዝ በማሰብ የልብስ ስፌት ስራን በረዳትነት እንደተቀላቀለ ይናገራል።
ያው እኔ ገባሁት ወንድሜ በርግጥ በዚህ ሙያ አልነበረ። መጀመሪያ ተማሪ ነበረ። ተምሮ ከጨረሰ በኋላ ያለው ሁኔታ ምቹ ስላልሆነ ወደዚህ ሙያ ገባ ማለት ነው። ኦልሬዲ ወደዚህ ሙያ ገባ ከአስር አመት በላይ ነው። እና እኔም ተመርቄ ከጨረስኩም በኋላ ሌላ ስራ እድል ለመሞከር ችለ የምፈልገውን ስራ ለመፈለግ ሙከር ያለው ስላለግን ያለው ነገር መች ስላልሆነ ወደዚህ ሙያ ገብተናል።
ዳዊት በአዲስ አበባ ከተማ በተለምዶ ሾላ ገበያ ውስጥ ከወንድሙ ጋር የኦሮሞ ባህል ልብስ ስፌት ስራውን ከጀመረ 3 ዓመት አስቆጥሯል። በእነዚህ ዓመታት ውስጥ የተመለከታቸውን ለውጦች እንዲህ ያስረዳል።
ለውጡ እንግዲህ በህይወታችን ላይ ያለው ለውጥ እንትን ነው። አንደኛው በኢኮኖሚ ራሱ መቻል ነው። እሱም ያው ቤተሰቡን ያስተዳድራል። እኔም አሁን ያለበት ሁኔታ ጥሩ የሚባል ደረጃ ነው እና ወደዚህ ከገባን በኋላ ያለው ሁኔታ ይህ ነው ማለት ነው። በኢኮኖሚ ራሳችን መቻል ነው።
ማሹ አብዱል ቃድር ተፈላጊነቱ እየጨመረ ወደ መጣው የባህል አልባሳት ዝግጅትና ንግድ ስራ የተሰማራ ሌላ ወጣት ነው።
hujikana kanjal kabe ani boga ku shani dura anna baracha tu manbar no takiya adada tiye tinna egal sisi
yihin sira yejemerkut ka 15 amet befit no timirti yetemarku no akstein yereddawat sisara yqoyehut akste ye oromo bahal libs bet allat anna eswa gar no misrat yejemerkut ani misaracho ye bahal qawoch borati chocho ከቀል የሚሰሩ መጠጫዎች እንዲሁም የተለያዩ በጨሌ የሚሰሩ የልብስ አይነቶችን መሰራለው
በአፕላይድ ሳይንስ የትምህርት ዘርፍ በቅርቡ የተመረቀው ማሾ ለ15 አመታት ያህል በባህላዊ አልባሳት ንግድ ውስጥ የተሰማሩ አክስቱን ሲያግዝ ቆይቷል አሁን ላይ የራሱን የባህል አልባሳት መሸጫ ከከፈተ አንድ አመት እንደደፈነ ይናገራል
ያው ገረ መለቀት እንጂ ዜሮ የሚነኝት ወጀታን ወንደከና ባይ መለቀንስ ተይ ወሞንዳኑ ሁጂ ኩሞጂ ከሚትት ወጀቱን ለዳኒ ዋና መራዴም ሁጂ ወንደናማያችሁ ሰንቀው
ይህንን ስራ ወደ ገንዘብ ለመቀየር ማንኛውም ሰው ጊዜ ሰጥቶ ቢሰራላለው ደግሞ ይሸጣል ገበያ የለም ተብሎ የሚያሳስብ ስራም አይደለም ሁሌም ተፈላጊ ነው ለምሳሌ በጨሌ የሚሰሩ ቃዎችን በቀላሉ ቁጭ ባሉበት ሁሉ መስራት ይቻላል አሁን እኔ ራሴን ጂዬ መስራት ከጀመርኩ አንድ አመት ሆኖኛል እናም ስራዬን በ100 ሺህ ብር ካፒታል ጀምሬ አሁን ላይ ካፒታሌ ከ500 ሺህ ብር በላይ ሆኗል እጅግ ጥሩ ስራ ነው ተቀጥሮ ከመስራት ደግሞ እድሉ ካለ የራስን ስራ መስራት አዋጭ ነው ወጣቶች ከቤተሰብም ሆነ ከሚቀርቡት ሌላ ሰው ተጠግተው በትዕግስት ሙያ መማር አለባቸው እንዲሁም መነሻ የሚሆናቸውን ልምድና ገንዘብ ለማግኘት ያሉትን መሰናክሎች መቋቋም ግድ ነው
ሁለቱም ወጣቶች ያዲስ ተመራቂዎችን ውጣ ወረድ ከግል ገጠመኞቻቸው ተነስተ ይረዳሉ ብዙ ወጣቶች ገና እንደተመረቁ ስራ ካላገኙ ወደ ተስፋ መቁረጥ ሲያጋድሉ ማስተዋላቸውን የሚናገሩት ወጣቶቹ ይግን መፍቴ እንዳልሆነ ይመክራሉ
አው ምናልባት እሱን የተላለፈበትም ይሄን ነገር እንዲብዬ መናገር አልችልም ምክንያቱም ህዝቡ አሁን ወደ ቤት እንዲመለስ የሚያደርገው አቅማጣት ወይ ደግሞ ከትምህርት ጥረት ሳይሆን ያለው ቢሮክራሲ ነው ቢሮክራሲ አያሰራም አንድ ነገር ለመጨረስ እንኳን ሌላ ቀርቶ መታወቂያም ለመውሰድ ያለው ቢሮክራሲ በጣም አዛ ነው እና ያለው ነገር ይከብዳል ብቻ መልክት ብዬ ማስተላለፈው ተስፋ ለመቁረጥ ነው በቃ ብቻ ነገር እያሰብኩ መኖር ነው እጅ ላይ ባለው ነገር ነው ነው ማለት
የዘንድሮው የኢሬቻ ክብረ በዓል በማስመልከት በተዘጋጀው የንግድ ኤግዚቢሽን ላይ የተሳተፉት እነዚህ ወጣቶች እንዲህ ያሉ መድረኮች ደንበኛን ለማፍራት ያላቸውን ጠቀሜታ ያስረዳሉ።
አመት ባዛሩ ለተስከለ ትራንዛክሽን የጀመረው በዓልና ደመራ ተደማምሮ ማለት ነው። ግን ከዚህ በፊት የነበረው አንድ ሳምንት ሙሉ ሰራ ነበር በጣም ቆንጆ ነበር የሚባለው ዘንድሮ ግን ያለው ያገራችን ያለው ኢንፍሌሽን ህዝቡን እያስቸገረ ስለሆነ በገበያው ዙሪያ አመርቂ ይባላል። አሁን የተለመደው ለባዛር ደንበኞች ስራሉ ነው እናቀርበው።
ለሸመታ በስፍራው ከተገኙት ሰዎች መካከል ጥቂቱን አነጋግረናል። ጥራት ያለው ምርት በተመጣጣኝ ዋጋ እያገኙ እንደሆነ ይገልጻሉ።
ስሜ ኦክሲ አህመድ ባላለሁ ምኖረው እዚህ ከተማ አዲስ ኢንፊኒክታ ነው። የባልቀዎች እዚህ ያሉ ሁሉም አለ ልብስም አለ ከሱ ለምሳሌ በጣም ጥፈቱም ሁኔታ ላይ ያዩት ከውጭ የተሻለ ቀዎች እዚህ ይገኛሉ። በጣም የሚያምሩ የኦሮሞ አለች እዚህ ይገኛሉ። እንደሱ ለምሳሌ
ዋጋው እንዴት ነው?
ዋጋው ምንም አይደለም ተመጣጣኝ ነው።
እንዲህ በአላት በተቃረቡ ቁጥር ገበያ የሚደራላቸው ተፈላጊነታቸው የሚጨምርላቸው በባህል አልባሳት ንግድ ላይ ተሰማሩት ወጣቶች እዚህ ከመድረሳቸው በፊት ሁሉም ነገር አልጋባልጋ እንዳልነበረ ያስታውሳሉ። ለዛም ነው ወጣቶች አካባቢያቸው ላይ የሚገኝ መልካም እድል እንዲጠቀሙ የሚያበረታቱት። መሰናክሎች ቢበዙም የትግስትና የታታሪነት ውጤት ማራኪ እንደሚሆንም የሚመክሩት። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። ፕሮግራማችን እንደቀጠለ ነው። በተከታዩ ቅንብር ደግሞ አንድ ሰዓሊ ነው እናስተዋውቃችሁ። የምሽቱ እንግዳችን ሰዓሊ ሚናስ ሐለፎም ይባላል። በአንድ ወቅት ከተማ ውስጥ ተከስቶ በነበረ የዘይት ቀለም መወደድ የተነሳ አማራጭ ቀለም ፍለጋ የገባበት የወረቀት ሞዛይክ ስራ ልዩ ምልክቱ መሆን የቻለ ሰዓሊ ነው። ሚናስ ባህል፣ ሴትነት፣ ውበትና አሁን ደግሞ ጦርነት ላይ አተኩሮ ስራዎችን ያደረሰ ነው። ከሰዓሊነቱ በተጨማሪም የጀግናው አብዲሳ አጋን ታሪክ በኮሚክ መጽሐፍ መልክ በእንግሊዘኛና በሰርቢያ ቋንቋ ለህትመት አብቅቷል። ኤደን ገረመው ከሰዓሊ ሚናስ ጋር በነበራት ቆይታ ሰዓሊ ሚናስ ራሱን ከሚያስተዋውቅበት ይጀምራል።
ስሜ ሚናስ አለፍ የሚባላለው ሰዓሊ ነኝ። ህይወቴን በሙሉ ስዕል ስፈጥር ሊባል ይችላል። ግን ስዕል ትምህርት ቤት ሄጄ አልተማርኩ። ዩኒቨርሲቲ ሄጄ የተማርኩት ፖለቲካል ሳይንስ እና ኢንተርናሽናል ሪሌሽንስ ነው። ከዛ በኋላ ግን ዞሮ ዞሮ አርቲስት ስለሆንኩኝ ወይም ሰዓሊ ስለሆንኩኝ የህይወት ጥሪ ነው የሚባለው እንደ ስራ የያዝኩት ከዛ በኋላ ነው። ከተመረኩኝ በኋላ 3 ዓመት ሌላ መስሪያ ቤት ሰርች፣ ከዛም በኋላ የሙሉ ጊዜ አርቲስት ለመሆኑ ስኝ፣ ከዛ በኋላ ስራ መስራት ጀመርኩኝ። እንደዛ ነው የጀመርኩት። ስጀምር የዘይት ቀለም ስዕሎች መስራት ጀምሬ ነው የጀመርኩት። ከዛም አዳዲስ የስዕል አይነቶች በራሴ በጥሬ መስራት ጀምሬያለሁ።
እንግዲህ ያንተ ስራዎች የሚታወቁት ወረቀት ላይ ባለ ሞዛይክ አማካኝነት በምትሰራቸው ስዕሎች ነው እና የስዕል አጀማመርህ እንዴት እንደሆነ የዚህ አይነት አሳሳ ወይም ዘይቤ ውስጥ እንዴት እንደገባህም አብረህ አያይዘህ ንገረኝ።
እንዳልኩሽ ቅድም ጀምር ከልጅነቴ ጀምሮ ደብተሮችን በሙሉ በስዕል ስሞች አጭርባቸው ከጀርባ ከፊት ምናምን አስታውሳሉ በሙሉ እያዳበርኩት መጥቼ ከዛን ሁን ወደ ፔፐር ሞዛይክ ወይም የወረቀት እሎች የመጣሁበት በእንግሊዝኛ ነሰሰቲ ይባላል። ተገድጄ ነው የጀመርኩት። የሆነ ጊዜ ላይ ኢትዮጵያ ውስጥ 2015 የዘይት ቀለም ማርኬት ውስጥ አልነበረም፣ እጥረት ነበረ እና ግዴታ ሌላ አማራጭ መፈለግ ነበረብኝ ስዕሎችን ለመስራት። ዝም ብዬ ቁጭ ማለት አልችልም እንደ አርቲስት። ስለዚህ ቤቴ የነበሩት መጽሐፍቶች እና መጽሔቶች፣ በተለይ መጽሔቶች፣ ብዙ መጽሔቶች ነበሩ ቤት እና እነሱን እየቆራረጥኩኝ መጀመሪያ እንደ ኮላዥ የሚባለው አይነት ቴክኒክ አለ፣ ግን ኮላጅ ብዙ አልወደድኩትም። ኮላጅ ብዙ ጊዜ ከመጽሔት ውስጥ ያሉትን ምስሎች እንደ ራስሽ አድርገሽ ተጠቅመሽ ነው የምትሰሪው። እሱን እኔ እንደ ራሴ አድርጌ የሌላ ሰው ፎቶግራፍ ወይም ሌሎች ምስሎች መጠቀም አልፈለግኩም። እኔ የምፈልገው ከለሮችን ብቻ ነው ያጣሁት፣ ቀለም ስለሆነ ማለት ነው። የዘይት ቀለም ባጣሁኝ ያንን የሚተካልኝ ነበረ የምፈልገው። ስለዚህ ከመጽሔቶች ውስጥ ከለር ያላቸውን ወይም ቀለም ያላቸውን ወረቀቶች ብቻ እየመረጥኩኝ፣ አሁን ለምሳሌ አንድ መጽሔት ውስጥ ፎቶግራፍ ሊኖር ይችላል። ከፎቶግራፉ ጀርባ ሰማያዊ ቀለም ካለ ያን ሰማያዊ ቀለም መርጬ ወስዳለሁ። ቀይ ቀለም ካለ ቀዩን ቀለም መርጬ ወስዳለሁ። አረንጓዴም ካለ እንደዛ። ከለርፉል የሆኑት ወረቀቶች ቆርጬ አወጣሁኝ። ከዛ ለዘይት ቀለም ያዘጋጀሁት ንድፍ ላይ መለጠፍ ጀመርኩኝ። ሳየው አሪፍ ሆኖ መጣ። ከዛን እንደዛ አድርጌ ነው የጀመርኩት። ይሄ ሞዛይክ የሚባለውም ወይም የወረቀት ስዕል የሚባለውም እንደዛ ነው የጀመርኩት።
እሺ፣ ደግሞ ሌላው ለየት ያለው ነገር ኤንኤፍቲ ወይም ደግሞ ይሄ ነን ፈንገብል ቶክን የሚባሉት ተዛማጅ የምስል ቅጂዎች የሚባሉትን ነገሮችንም ትሰራለህ። ምንድን ናቸው እነዚህ ነገሮች?
አዎ፣ ኤንኤፍቲ ማለት ነን ፈንገብል ቶክን ይሉታል እነሱ። ገንዘብን የገንዘብ ምትክ ሊባል ይችላል በአማርኛ ስንቀይረው። ኦንላይን ላይ ሳይበር ኢኮኖሚክ ወይም እንደዚ አይነት ሁኔታ ላይ ብዙ ነገሮችን ለመቀያየር ለመገበያየት ይጠቀሙበታል። ኤንኤፍቲ የሚባለውን ነገር ስዕል አንዱ ዘርፍ ነው ከዛ ውስጥ። ስለዚህ ማንኛውም አይነት የስዕል ውጤት ልክ እንደ ገንዘብ ወይም አሁን በድሮ ጊዜ አሞሌ ብለን እንደምንጠራው አሞሌ ጨው፣ ልክ እንደዛ መቀያየር ይቻላል ማለት ነው። ጥሩ የስዕል ውጤት ከሆነ ማንም ሰው ሊቀያየረው ይችላል ማለት ነው። ስለዚህ እንድክ መቀያየሪያ ገንዘብ ይሆናል ማለት ነው። እሱም ከጀመርኩኝ ቅርብ ጊዜ ነው፣ 1 ዓመትም አልሞላም። በአጋጣሚ ነው። እሱም ራሱ የሆነ ኮምፒቲሽን ነበረ፣ ስዕሎቻችን አስገብተን ከተወዳደርም በኋላ ውጭ ሀገር ያሉ ካናዳ መሰለኝ የሶሳት የሚባሉ ፕላትፎርሞች አሉ እና እነሱ አዘጋጁ ይሄንን ዝግጅት። ከዛ እነሱ ማለት ነው ስዕሎች ይሄን ያቀረብኩት። ከዛ ነው እነሱ ስዕሎች ወደ ኤንኤፍቲ ተቀየሩ ማለት ነው። እነሱም ለመላው ዓለም ላሉ ስዕል አድናቂዎች በሙሉ እያቀረብኩኝ ባህል እያስተዋወቅኩኝ እየሸጥኩኝ ነው ማለት ነው። እንደዛ ነው።
አዲስ ነገር ነው። ምን አይነት የተለየ ነገር አየህበት? ምን ያህል ተስፋ የሚጣልበትስ ነው?
ኤንኤፍቲ አሁን ወደፊቱ የሚመጣው በሙሉ ሁሉም ነገሮች አሁን የስዕሎችን ፎቶግራፍ ነው አሁን እየሸጥኩኝ ያለሁት። ራሱ ዋናው ስዕል ደግሞ አለ። እሱም ደግሞ ለሌላ ጋለሪ ወይም እዚህ ኢትዮጵያ ስላለ ወይም ለሌላ ሰው ድጋሚ ልሸጠው ይችላል።
እንግዲህ በምስሎች ምን አይነት መልእክቶች ነው ማስተላለፍ የምትፈልገው?
የእኔ ስዕሎች አብዛኞቹ የሚያተኩሩት በውበትና ባህል ላይ ነው። ውበት ሳስብ መጀመሪያም የሚመጣልኝ የሴት ውበት ስለሆነ እሱ ላይ ነው አሁን አትኩሬ እየሰራሁኝ ያለሁት እና ዛሬ አሁን ስነግረሽ ፔፐር ሞዛይክ ስዕሎቼ ላይ ከበስተጀርባ አድርጌ ሁሉም ምስሎች ላይ ማስገባው ጂኦሜትሪካል ፓተርን ይባላል። ግን እኛ የምናውቀው ጥበብ በሚባለው በተለይ ጥለት ወይም ጥበብ ይባላል። ነጠላና ጋቢ ላይ የምናያቸው ጥበቦች አሉ አይደለ? እነሱን ነው አሁን ያመጣሁት እዚህ ላይ። እሱ ልክ እንደ አንድ የሴት እንስሳራ ከጀርባዋ ያለው ባህል ምንድን ነው የሚለውን ቀጥታ በቀላሉ ሰው አንደርስታንድ እንዲያደርገው ነው። ይሄ ነው ካልቸሮች ሴት ባክግራውንዱ ይሄ ነው። ኢንተግሬትድ ሆኖ በዛ ውስጥ ነው የሚሰራው። ከዛ በተጨማሪ ደግሞ አንድ ያስገባሁት ነገር ምንድን ነው፣ ልብ ብለሽ አይተሽ ከሆነ አብዛኞቹ ስራዎቼ የሙርሲ ሱሪና ሱርማ የሚባሉ ብሔረሰቦች አሉ አይደለ? ወደ ደቡብ አካባቢ ያሉ እነሱ የሚያደርጉት ይሄ ከንፈራቸው ውስጥ የሚከቱት እና ጆሮቸው ውስጥ ቀደው የሚከቱት በእንግሊዝኛ ሊፕ ፕሌት ይሉታል። የሚያስገርመኝና የሚያስደንቀኝ ነገር ስለሆነ እሱን ከትችዋለሁ፣ አካትችዋለሁ በዚህ የኔ ስራዎች ውስጥ። ስለዚህ እንደ አርቲስት ነገሮችን መቀያየር ማሳመርም ስላለብኝ፣ ሌሎች ነገሮችን ማካተት ስላለብኝ ሌላ ተጨማሪ የኢትዮጵያን ባህልንም ከተትኩበት። ስለዚህ ሁለቱም አንድ ላይ ተጣምረው ይሄዳሉ ማለት ነው።
ዘ ፍሩትስ ኦፍ ዋር ወይም ደግሞ የጦርነት ፍሬ ብለህ የሰራሃቸው ጸረ ሞት የመሰሉ ምስሎች አሉ እና ስለሱም ትንሽ ብትለኝ ደስ ይለኛል። እንደው ከምን አንጻር ይሄንን ሀሳብና አጀንዳ ይዘህ ልትሰራ ቻልክ? ምን አይነት መልእክትስ ነው ማስተላለፍ የፈለግከው በዚህ?
በጣም አመሰግናለሁ ወይም ጥያቄ ስለጠየቅሽኝ። ብዙ ሰው ኢንስታግራሜን ቼክ ሲያደርግ ፎከስ የሚያደርገው ወይም የሚያተኩረው ፔፐር ሞዛይክ አርቶች ላይ ነው። ይሄኛውን ብዙ ሰው ይወዳቸዋል፣ ግን ከበስተጀርባ ያለውን ትርጉም ብዙ አተኩሮ አያዩትም። እስካሁንም አሁንም የተወሰነ እየሰራሁኝ ነው። 2020/2021 እና 2022 ላይ የሰራቸው ስራዎች የጦርነት ውጤቶች ናቸው። ፍሩትስ ኦፍ ዋር ይላል። ኢትዮጵያ ውስጥ አሁን እየተካሄደ ባለው ጦርነት ምክንያት የሰራቸው ስራዎች።
ምን አይነት ስሜት ነው እዚህ ላይ ለመግለጽ የሞከርከው? መልእክቱ ምንድን ነው?
እኔ አርቲስት ነኝ። ብዙ ነገር ባረግ ደስ ይለኛል፣ ይህን ጦርነት ለማስቆም ግን ምንም አቅም የለኝም። ማድረግ የምችለው ነገር ማንጸባረቅ ነው፣ መስታወት መሆኑን ለማየው ነገር። ስለዚህ የማየውን እውነታ አንጸባርቆ ድጋሚ ለህብረተሰቡ ለሁሉም ሰው መልሶ ማሳየት። ስለዚህ እያንዳንዱ እየተከሰተ ያለውን ነገር መልሼ አባረኩኝና እያሳየሁኝ ያለው ኤክስፕሬሽን ነው የሚሆነው ዞሮ ዞሮ ቃሉ። ስለዚህ እሱን ነው የሰራሁት። አሁን ፖስት ያደረግኳቸው ኢንስታግራም ላይ የተወሰኑ ናቸው። ሌሎች ስራዎችም ብዙ አሉ። በዚህ 2 ዓመት ጦርነት ውስጥ ህይወቴን በሙሉ አይቼው የማላውቀው የሰው ባህሪ ያወቅኩበት ጦርነት ነው እና ግዴታ እውነትን መናገር አለብኝ። እንደ እውነት ደግሞ ያየሁት ይሄ ነው። አሁን ስለ ኢትዮጵያ ቅድም ጥሩ ጥሩ ነገሮችን ሰርቻለሁ፣ ፈለግኩትም አልፈለግኩትም እኔ እውነት ነው ሁልጊዜ የምናገረው። እንደ አርቲስትም ሁሉም አርቲስት እንደዛ ነው ማድረግ ያለበት ብዬ አምናለሁ። ባህል ላይ ስመጣ ፔፐር ሞዛይክ አርቶቼ ይናገራሉ፣ ስለ ባህል፣ ስለ ውበት ሁሉንም ይናገራሉ። ያንን እየሰራው ባለበት ሁኔታ ይሄ ጦርነት ተጀመረ። ግዴታ ደግሞ ይህን ጦርነት ደግሞ መናገር መቻል አለብኝ።
ጥቂት ስለ አብዲሳ አጋ መጽሐፍ ደግሞ ንገረኝ። እንዴት ነው ያ የተወለደው?
አዲስ አጋ ድሮ ጀምሮ ማስታወሰው የመጀመሪያ አዲስ አጋ ነው የሰማሁት 4ኛ ክፍል ምናምን አማርኛ መጽሐፍ ወይም ህብረተሰብ መጽሐፍ ላይ በአጭሩ እንደ ምንባብ አንብበን ነው ያደግነው። የዛሬ ነው ማስታወሰው፣ ግን ሙሉ ታሪክ ግን አላውቅም። ከዛን 2016 ላይ ታክሲ ውስጥ ሆኜ አስታውሳለሁ። በዛን ጊዜ እንደውም ሙሉ ለሙሉ የስዕል እንትን ውስጥ አልገባሁኝም ነበረ። ሄድ ታክሲ ውስጥ ነው ደግሞ እሰማለሁ የአዲስ አጋን ታሪክ። የአዲስ አጋ ጣሊያን ገብቶ ከእስር ቤት ካመለጠ በኋላ የራሱን ጦር እንደገነባና ጣሊያን ጦሮችን እና የጀርመን ናዚ ወታደሮች ጦሮችን ሲያጠቃ እንደነበረ ታሪክ አላውቀውም ነበር። አዲስ ነው የሆነ 2ኛ ክፍል ምንባብ ላይ የነበረው እንደዚህ አይነት ታሪክ አልነበረ። በጣም አዲስ ነገር ሆነብኝ እና ከዛ በኋላ ነው ራሴ መፈለግ የጀመርኩት በደንብ የእሱን ታሪክ ሙሉ ለሙሉ ማወቅ ፈለግኩኝ እና መጽሐፉን ፈለግኩኝ በየመጽሐፍት መደብሮች፣ ግን ላገኘው አልቻልኩም። ብዙ ቦታዎች ፈለግኩኝ አስታውሳለሁ። በጣም ስለፋ ነበር። እዛም ሰከንድ ሀንድ ቦታ አገኘሁት እና በውድ ዋጋ ገዛሁኝ እና ያን መጽሐፍ ማንበብ ጀመርኩ እና በጣም በጣም ነው የተደነኩት በሱ ታሪክ። መጀመሪያ ያሰብኩት ኖርማል አንድ ስዕል የኦይል ፔንቲንግ ስዕል ነበር መስራት የፈለግኩት፣ ግን ሳስበው የአዲስ አጋ ታሪክ በአንድ ስዕል ብቻ የሚያቆም አይነት ታሪክ አለ። ብዙ ተከታታይ የሆነ ብዙ ጀብዶዎች አሉት። አንዱን ከአንዱ ለይተሽ ማታስቀሪው ነገር ስለሆነ በምን አይነት ዘይቤ ልግለጸው ብዬ ሳስብ መጀመሪያ ኦፍኮርስ ፊልም ነው ሊሰራለት የሚገባው፣ ግን እኔ ደግሞ የፊልም ሰሪ አይደለሁም፣ ዳይሬክተር አይደለሁም። ስለዚህ ሰዓሊ ነኝ፣ ልሰራው የምችለው ስዕል ነው። በስዕል ሆኖ ግን በምን አይነት ስዕል ዘይቤ በምን አይነት ዲስፕሊን ልስራው ብዬ ሳስብ ኮሚክ ቡክ ወይም ግራፊክ ኖቭል ነው መሆን ያለበት ይሄ ነገር። ስለዚህ በዛ መንገድ መስራት አለብኝ ብዬ ወሰንኩኝ። 6 ወር ወይም 7 ወር ፈጅቶብኛል የእሱን ግራፊክ ኖቨል ለመስራት። 146 ገጾች አሉት።
ከዛ በኋላ የጀመርኩትና ከባዱ ነገር ምንድነው አሳታሚ ማግኔት ሰርቼ ከጨረስኩኝ በኋላ እሱ ተራራ ነው የሆነብኝ። ማንም ሰው ፍልል አልፈለገም። ለምን እንደሆነ አልገባኝም። ስቲል እስካሁን ድረስ ብዙ መስሪያ ቤቶችን ሳናግራቸው ነበር ስፖንሰር እንዲሆኑ ለዚህ መጽሐፍ፣ ግን ማንም ስፖንሰር አጣሁኝ። በሚገርምሽ ሁኔታ የሰርቢያ ኤምባሲ ነው ስፖንሰር ያደረገኝ ይህን መጥቃት። አንድም የሰርቢያ ኤምባሲ እንዳናገራቸው ያደረገኝ ምንድን ነው አብዲስ አጋ ከእስር ቤት ያለ ጣሊያን ውስጥ ዩጎስላቪያዊ ጓደኛ ነበር አንድ ላይ ተሰራ እና ከእስር ቤት ሲያመልጥ እና ጦር ሲገነባም ከእሱ ጋር ሆኖ ነው ያንን ጦር የገነባው እና ጣሊያኖችን እና ጀርመኖችን ሲያሸንፍ የነበረው። ስለዚህ ዩጎስላቪያ የድሮ ሀገር ናት፣ አሁን ተበታትነዋል። ዋናው ሀገር ግን የዛን ጊዜ ዩጎስላቪያ እያለች ሰርቢያ ነበረች። ይሄንን ስለማቅ ሰርቢያ ኤምባሲ ሄጄ አናገርኳቸው። እነሱ በጥሩ እንትን ሁኔታ ተቀበሉኝ። ከዛ እነሱ ናቸው ስፖንሰር አድርገው ይህንን መጽሐፍ እንዲታተም ያደረጉት እና ያ ባጭሩ ይሄ ነው ታሪኩ የዛ መጽሐፍ።
በጣም የሚደንቅ ታሪክ ነው። እንደ ሰዓሊ አጠር አድርገህ ንገረኝ እስቲ ያሉ ተግዳሮቶች ምንድን ናቸው?
እንደ ሰዓሊ ያሉት ተግዳሮቶች ወይም ችግሮች የህብረተሰቡ ለስዕል ያለው አተያይ ሊሆን ይችላል፣ ግን ሙሉ ለሙሉ መፍረድ አይቻልም። እያንዳንዱ አገር ካለው ኢኮኖሚ ጋር ይገናኛል ለአርት ወይም ለጥበብ ያላቸው አተያይ። ስለዚህ ቀስ በቀስ እያደገ መምጣት አይቀርም፣ ግን ዞሮ ዞሮ ሁሉም ሰው የተወሰነ ያክል ቴንሽን ወይም አትኩሮት ለስዕል ለተለያዩ አይነት የጥበብ ውጤቶች አትኩሮታቸውን ሊያሳዩ ጥሩ ነው ብዬ አስባለሁ። እሱ አንድ ስነ ችግር ነው።
ከዚህ በኋላ የትንጠብቀው ሚናስን
በኋላ እኔም ብዙ ጊዜ እየገደበኝ ነው። መስራት የምፈልጋቸው ብዙ እቅዶች አሉ፣ ብዙ ስራዎች አሉ። ኖት ሰርች ያስቀመጥኳቸው ብዙ ሰራቸው አሉ። ቀስ በቀስ እንደ ጊዜው ሁኔታ እና እንደፈቀደልኝ ሁኔታ አይቼ ማውጣቸው ወይም ለህብረተሰቡ ማሳያቸው ስራዎች ይኖራሉ። ብዙ ነገር ከኔ መጠበቅ ትችላላችሁ ብዬ ማስቀመጥ እችላለሁ።
እሺ ሚናስ፣ በጣም ነው የማመሰግነው ስለነበረን ቆይታ።
እኔም በጣም አመሰግናለሁ። ሄደ ታንክ ዩ።
ተከታዩ ዘገባችን ደግሞ በሳህል በረሃ የተወለደ ፍቅርን ነው የሚያስቃኘን። ባለታሪኮቹ አቶ ማሞ አፈታና ወይዘሮ ህይወት ተስፋ ይባላሉ። አቶ ማሞ በኦሮሚያ ክልል ወለጋን የተወለዱት በደርግ ዘመን ትምህርታቸውን ከ9ኛ ክፍል አቋርጠው ውትድርና ገቡ። የኢትዮጵያ ጦር ሰራዊት አባል በመሆንም በ1967 ዓ.ም ወደ ኤርትራ ዘመቱ። ወይዘሮ ህይወት ተስፋይ ደግሞ በኤርትራ ደቀምሐረ በሚባል አካባቢ ነው የተወለዱት። በ1971 ዓ.ም ደርግን ለመፋለም ወደ ሳህል በረሃ በመሄድ ህዝባዊ ግንባር ሐርነት ኤርትራን ተቀላቀሉ። አቶ ማሞ በኤርትራው ጦርነት ለሁለት ዓመታት ከተሳተፉ በኋላ በህዝባዊ ግንባር ሐርነት ኤርትራ ታጋዮች ተማረኩ። በዚህ ጊዜ ነበር ከህዝባዊ ግንባር ታጋዩዋ ህይወት ተስፋይ ጋር ፍቅር የጀመሩት። በሳህል በረሃ የተጀመረው ፍቅራቸው ወደ ትዳር አደገ። ጋብቻቸው እዛው በትግል ሜዳ ተፈጽሞ ልጆች ለመውለድም በቅተዋል። በአሁኑ ጊዜ ከልጆቻቸው ጋር በአዲስ አበባም ይኖራሉ። እነዚህ በሁለት ጎራ ተሰልፈው ሲፋለሙ የነበሩ ሁለት ታጋዮች በምን ሁኔታ ፍቅር ጀመሩ? የትግል ታሪካቸውና የህይወት ልምዳቸውስ ምን ይመስላል የሚለውን ለመስማት ገብረ ሚካኤል ገብረ መድን በመኖሪያ ቤታቸው ቆይታ አድርጓል። ወደዛ እንለፍ።
እሺ፣ አመሰግናለሁ ለዚህ እድል ተሰጠኝ። መናገሬ የተወለድኩት ከደቀማሬ አኮሎ ጉዛ ይባላል። እዛ ተወልጄ ለትምህርት ሲደርስን ወደ 3ኛ ነው 2ኛ ክፍል ተማርኩ።
በጣም አመሰግናለሁ። እኔ ማሞ አፈታ አዶ ይባላለሁ። የተወለድኩት ምስራቅ ወለጋ ግዳያና ወረዳ ስርባ ቡልቱም በመጥባል ቀበሌ ነው። ትምህርት የጀመርኩት እዛው ግዳ ነው። 4ኛ ክፍል ድረስ እንደተማርኩኝ ጎበዝ ተማሪ ስለነበርኩኝ ደብል ፕሮሞሽን ወይም ደግሞ ዝላይ ነው የሚባለው ከክፍል ወደ ክፍል መዝለል፣ እሱን ፍለጋ እዛ ጎረቤት ወረዳ አለ ልሙ ገሊላ የሚባል ወደ ገሊላ ሄድን። ወደ 5ኛ ከአንድ ጓደኛ ጋር እንዳለፍን ማለት ነው። 5ኛና 6ኛ ክፍል በአንድ አመት ተማርኩኝ። ከዛ በኋላ 2ኛ ደረጃ የሚባለው ድሮ ከ6 በላይ መስለኛል ሻምቡ ነው የሄድነው። ምክንያቱም ወረዳ ላይ ድሮ ከ6 በላይ አልነበረም፣ ግዴታ ወደ አውራጃ ነው የሚቀደው። የኛ አውራጃ ደግሞ ያኔ ሆሮ ጉድሩ አውራጃ ይባላል፣ ዋና ከተማው ሻምቡ ነው። ወደዛ ሄደን እስከ 9ኛ ክፍል ተማርኩኝ። 9ኛ ክፍል 1ኛ ሴምስተር ተምሬ እንደተፈተንኩኝ ትምርተን አቋርጫለሁ እንግዲህ በወቅቱ
ከዛ ወደ ውትድርና የመጡበትን ሁኔታ ያስ እንዴት ነበር?
ያ ሻምቡ መማር ከፍተኛ ፈተና ነበር። በጣም አስቸጋሪ ነበር። ምክንያቱም ከግዳ ሻምቡ ለመድኛ በግራችን ነው የምንጓዘው። በሶስተኛ ቀን ነበር ሻምቡ የምንደርሰው። የምንማረው ቤት ተከራይተን ነው። ቤት ተከራይተን ስንኖር ቂጣ የጋገርን ነበር። ምን በላ እህልጫንልናል። ግድ ነው እህልጫን ከአገር ቤት ማለት ነው። ስለዚህ እኔ ከናቴ ጋር ስለሆንኩኝ ወላጆቼ ተላይተው ስለነበረ ናቴ ለኔ እህል ለማምጣት አህያ ለምና እንደገና ደግሞ ለልጆቻቸው እህል ጭነው የሚመጡትን ወንድ ስለሌላት ለምና ነበር የምትልክልኝና ይሄ ነገር እየተረጋጋ ሲሄድ በጣም አስቸጋሪ ሆነ። እናቴ በጣም ተጎዳችብኝ፣ ታለቅሳለች። እኔም ተረጋግቼ መማር አልቻልኩም። በትምህርቴ በጣም ጎበዝ ተማሪ ነበርኩኝ። በመጨረሻ 9ኛ ክፍል ደርሼ አንደኛ ሴሚስተር እንደተፈተንኩኝ አልተቻለም፣ ያ ነገር መግፋት አልተቻለም። ወደ አዲስ አበባ ነው እንግዲህ መጣሁት፣ ኮብልዬ ማለት ነው።
አዲስ አበባ የጠበቁት ስራ ከዛ በኋላ ውትድርና ነው።
አዲስ አበባ ሰው አላውቅም ነበር። አንድ አክስቴ ልጅ ብቻ ነው ያለው፣ ተማሪ ነው። እሱ በትምህርቱ ጎበዝ ስለሆነ የተግባር ኤድ ትምህርት ቤት ተማሪ ነበረ። እሱ ጋር ነው ያረፍኩት። ማርካቱ ማታ ቁጭ ብለን ስናወራ አንድ የእሱ አብሮት የሚኖር ሰው አለ። እነሱ መላመት መጡ። በቃ ምን ሊሆን ይችላል? እኔ እንዳሰብኩኝ አዲስ አበባ አላውቀውም፣ ትርምስ ነው። አስተዳደጋችን ገጠር አካባቢ ስለሆነ ያ የታሰበው ሻይ ቤት ገብቶ መስራቱን እንኳን ሻይ ቤት ገብቶ መስራት ሻዞ መጠጣቱም ከባድ ሆኖ ነው ያኔ ታየኝ። እኔ በቃ እና እነሱም ሲያስቡት አንድ ያለው ነገር ውትድርና ነው፣ ክፍት ቦታ አይቆየው እና ውትድርና ነው በቃ የሚያዋጣ ወደሚል አይነት ነው የደመደሙት። እና ጠዋት ተነስተን ወደ ጃን ሜዳ ነው የሄድነው። ጃን ሜዳ ምልመላ አለ ተባለ። ጃን ሜዳ ሄድ ስንሄድ ጠየቅን። እነዚያ ናቸው የሚመለምሉት ተብሎ ኮሎኔሎቹን አሳዩን። በቃ ሂድ ግባ አለኝ። በስድስት ነው የተሰለፈው ወጣቱ ያን ለውትድርና የሚመለምለው። በጣም ረጃጅም ሰልፍ ነው። ከእኔ በኋላ አንድ ልጅ ተላከ፣ በቁመት ተለክተው ወደቀ እሱ እና የመጨረሻ ተመልመሮኝ በእኔ ላይ ያከተመ 1967 ዓ.ም ነው። በዚህ አይነት መልክ ነው እንግዲህ ውትድርናው የሆነው። በዛ ሜዲካል ምርመራ ምናምን ተደረገ። ደብረ ብርሃን ጠባሴ የምትባል ቦታ አለች፣ ወታደሮች የሚሰለጥኑባት ድሮ እና ጠባሴ ማሰልጠኛ ጣቢያ ገባን። ስድስት ወር እዛ ሰለጠን ተመርቀን ቀጥታ ወደ አዲስ አበባ ነው የመጣ ነው። አዲስ አበባ አንድ ሌሊት አደር ፊልድ ጃኬት አደሉ። ማክ መኪኖች፣ ወታደራዊ መኪኖች መጡ፣ ይዘውን ወደ ቦሌ አየር ማረፊያ በረሩ። ከዛ በቦይንግ አስመራ።
እንዴት ነበረ ወደ ትግል የወጡበት ሁኔታ? ምን ትውስት አሉት?
ወደ ትግል የወጣሁበት በዚህ በሀገራዊ ጉዳይ እዛ የነበረው ህዝቤ ላይ የሚያወርደው የነበረ ግፍ ለህዝቤም ከዚህ ግፍ አወጣዋለሁ ብዬ ወደ ትግል ሜዳ ወጣሁ ማለት ነው።
መቼ ዓመተ ምህረት ማለት ነው?
1978 ነበር። ታሊም ወደ ሳህል ሄድኩ።
ስልጠና
ማለት ነው። ሰለጠን ካምቦዲያ የምንባል ነው የነበር ነው። በብዛት እዛን ጊዜ ብዙ ሴቶቹ ወደ ትግል ሜዳ የወጡበት ሰዓት ነው ማለት ነው። ካምቦዲያ ተብሎ እንጠራለን። ስልጠና ወስደን ከዛ ተመደብን ማለት ነው። ከስልጠና ወጥተን ወደ ምንፈልገው ወይ ወደ ግንባር ምኑ ድርጅቱን የሚመድበን ተመደብን ማለት ነው። እኔ ወደ ደጀን የሚባል አለ፣ እዛ ነው የተመደብኩት። ፖለቲካ ትምህርት አለ፣ ያስተምሩናል። አካዳሚም አለን። ከግንባር በኋላ ሆነን ላለ ሰራዊት የፊት ያለው ሰራዊት እጥቅን ስንቅን እንሰጣለን ማለት ነው። እያዘጋጀን እንሰጣቸዋለን።
ስልጠናው አልቆ ወደ ጦር ግንባር ነው እንግዲህ የሄዳችሁት። ለምን ያህል ጊዜ እዛ በጦር ግንባር ተሳተፉ? የት ግንባር ላይ ተሳትፈዋል? አቶ ማሞ
ኤክስፖ የሚባል ቦታ አለ አስመራ። ወደዛ ነው የተወሰድነው። ማታውኑ ወደ 3 ሰዓት ይሆናል መሰለኝ አደገኛ ተኩስ በተከፈተብን። ተኩስ ቀውጥ የሆነ ከተማው የመጀመሪያ ተኩስ ያው በተኩስ ነው እንግድነቱን የተቀበሉና የመጀመሪያውን ተኩስ ኤርትራ ውስጥ የሰማሁት እንደ ወታደር ታድሎን ነበረ። ኤምዋን የሚባል ጠመንጃ እሱን ይዘን ግድግዳ ለግድግዳ እኛም ቦታ ቦታ ይዘን ነበር እና የመጀመሪያው ቀን ጦርነት ከዚህ የደንብ አይሮፕላን ያረፍን ምሽቱኑ አስመራ ነው የተጀመረው ማለት ነው። ከዛ በኋላ 2 ሳምንት አስመራ ከቆየም በኋላ ቀጥታ ሄድነው ከረን ነው። አብዛኛውን ውትድርና እኔ ያሳለፍኩት ከረን ነው። ወደ 2 አመት ነው ያ ውትድርና ውስጥ የቆየሁት እንደወታደር። ከ67 እስከ 69 ነው የተዋጋሁባቸው ውጊያዎች። ከፍተኞቹ ናሮ የሚባል ቦታ በሄሊኮፕተር ናቅፋ ተከባ ነበርና ናቅፋን ለማስለቀቅ ተብሎ 5 ሄሊኮፕተር ናሮ በረሃ ላይ የተጋዘ ሰራዊት እዛ አርፈን ተራሮች ወጣ ነው ደና ወደ ናቅፋ የምትጓዘው። እዛ ቦታ በጣም አደገኛ የሆነ ውጊያ ነው ያጋጠመን። እሱ ቦታ ላይ ሻቢያ ወይም ደግሞ የዝባ ግንባር አርነት ኤርትራ ኃይል እየጨመረ ሄደ። ከጊዜ ወደ ጊዜ እየጨመረ ሄደ። ካምፖችን መክበብ እና ፈንጂዎች በብዛት ይቀበራሉ። ጸረ ሰው ጸረ ተሽከርካሪ በጣም አይደኛ ስለነበረ መራራ ነበር። እሱ በግር መጓዝ ነበረ የቦታው ማደር። ከዛ ሀጋዝ የሚባል ቦታ ተቀምጫለሁ ጥበቃ። እሱም ቦታ ላይ ጦርነት ተገፍቶብን ተዋግቻለሁ። ከዛ ሌላ ለሶስተኛ ጊዜ ደግሞ ወደ ናቅፋ። ሶስተኛ ጊዜው ጉዞ አላማው ምንድን ነው? እኛ 16ኞች አፋቤት ላይ እኛ ክፍል ስላለ እዛ እንድናጠናክር የናቅፋ ጉዳይ አስጊ የሆነ መጣ። ናቅፋ ነው የመጨረሻ ቦታ ያለው የኢትዮጵያ ሰራዊት ያን ዘመን ናቅፋ የሚባል ቦታ ላይ ነውና ዳር ነው። የናቅፋ ነገር እየጠነከረ ሲመጣ አፋቤትን ማጠናከር ስለነበረ እኛ ከረን ነበርና ወደ አፋቤት ተጨማሪ ኃይል እንድንሄድ ተደርጎ አንድ ትልቅ ሰራዊት ትልቅ በጥስ ብርጌድ የሚባል ጦር ከአስመራ ነቅሎ የመጣ ማለት ነው። በሱ ጋር እኛ ተጨምረን ኮማንዲስ የሚባል የኤርትራውያን ሰራዊት አለ፣ ኤርትራውያን ዜጎች ያሉበት የኢትዮጵያ አየር ወለድ አለ የሚባል የኢትዮጵያ አየር ወለድ ከባሌ ሳይቀር መጥቶ በሱ ጦርነት ላይ ነበረ። በጣም ከፍተኛ ሰራዊት ነው የነበረው።
መቼ ዓመተ ምህረት ነው ይሄ?
1969። ምክንያቱም እያየለ መጣ የሻቢያ ኃይል ማለት ነው። ስለዚህ በዚህ ዙር ላይ ደግሞ መሳሊት የሚባል ቦታ ላይ አፋቤትና ከረን መሃል ዘግቶ ያዘን ማለት ነው። እሱ በቃ የመጨረሻ በጣም ከፍተኛ ጉዳት ከፍተኛ ሰራዊት ያለቀበት ቦታ ነው። ጠዋት ያገኘውን ጓደኛን ከሰዓት በኋላ አታገኘውም። እየተዋጋን ወደ ከረን ለመግባት ነበር ያሰማ ከምሽግ ወጥተን፣ ግን አልሆነም። ጫካው ሙሉ የሻቢያ ሰራዊት ነው። ወዴት ንቅንቅ ማለት አልተቻለም። በቃ ቀጥታ ከስር የተነሱ ነው ቦምብ እንዲይዞችን ስጥ የሚል እና እኔ ግራ እግሬን ተወጋው። ከዛ በኋላ ግን እጅ መስጠት መጣ፣ እጃችንን ሰጠን ማለት ነው እዛ ቦታ።
ወይዘሮ ህይወት በህዝባዊ ግንባር ሓርነት ኤርትራ በታጋይነት ለምን ያህል ጊዜ ቆዩ? እንዴት ያስታውሱታል? እሱን ጊዜ
18 ዓመት ነው የተታገልኩኝ። ድርጅቱ ሴትና ወንድ የለም። ለማን ለመምታት ከሆንከ ምንም ነገር የሚያግድህ ነገር የለም። ትሰራለህ፣ እኩልነት አለ። ወንድና የሴት ይሁን እኩል ነው በቃ።
አቶ ማሞ ከተማረካችሁ በኋላ የነበረው አያያዝ ምን ይመስላል?
አያያዙ እንግዲህ እኛ አሁን ያኔ ለዛ ድርጅት ተሰጠው ስም ወንበዴ ነው የሚባለው። የሻቢያ ወንበዴዎች ነው የምለው መንግስት፣ እኛም ወንበዴዎች ነው የምንለው። ምንም የምናውቀው ነገር የለም። ስለዚህ ወንበዴ እጅ ነው የወደቅነው ነው እኛ ያልነው። ቁጭ በሏሉ። መጀመሪያ በመስመር አሰለፉን። አንድ ኃላፊ መጥቶ እንኳን እግዚአብሔር አተረፋችሁ አለ። ከዚህ በኋላ የምንላችሁን ነው የምታደርጉት፣ ዲስፕሊን አክብራችሁ የምንላችሁን ትእዛዝ መፈጸም ብቻ ነው አለ። ድስት ጎላ የሚባል አለ፣ ትልቅ ድስት፣ እሱን ጣዱ። ገንፎ አገነፉ። አገንፍተው 10-10 ሁኑ አሉ። 10-10 ማድ ሰራን። ገንፎ ለ10-10 ሰው ቀረበ። ብሉ ብለው ቆሞ ጋብዘው አበሉን ማለት ነው። እና ምግብም በላን፣ መኖር ጀመርን ማለት ነው።
ህዝባዊ ግንባር ሓርነት ኤርትራ ለእናንተ ለታጋዮቹ በተለይ በምርኮኞች አያያዝ ምን አይነት ትምህርት ነበር የሚሰጣችሁ?
ህዝባዊ ግንባር ለምርኮኞች የሚሰጠን የነበረ እንደኛ ጭኩን እንደሆነ ተገዶ እንደመጣ የገበሬ ልጅ እንደሆነ ነው የሚያስረዳን። እንደኛ አይነት ጭኩን እንደሆነ ነው የሚያስረዳን። ጥሩ አያያዝ እንድንይዛቸው የእኛ ወገን መሆናቸውን ነው የሚያስተምረን የነበረው።
በምርኮኝነት ትምህርት ተጀመረ። እንዴት ነበር የምትማሩት? ምንስ ነበር የምትማሩት?
ትምህርቱ መጀመሪያ ድርጅቱን ማስተዋወቅ ነው። ድርጅታቸው አላማ ህዝባዊ ግንባር ሓርነት ኤርትራ ምን አይነት ድርጅት እንደሆነ፣ ከኢትዮጵያ ህዝብ ጋር ምንም አይነት ጠላትነት እንደሌለው እና ኤርትራውያን የምንታገለው ለነጻነታችን የሚል ነው እና እናንተ ጭቁኖች ናችሁ፣ በእኛ ላይ እንደዚህ ያደረጉ ብለን እናንተ ላይ የምንወስደው እርምጃ ማለት በቀል እርምጃ እንደሌለ አውቃችሁ ተረጋግታችሁ ተማሩ። ስራ አለ ስሩ። እኛ የምንሰራው ልክኛ እንደምናደርገው አድርጉ የሚል ነው።
የህዝባዊ ግንባር ሐርነት ኤርትራ በምርኮኞች አያያዝ የሚታማበት ሁኔታ ነበረ፣ በብዙ መልኩም ይነሳልና እርስዎ ደግሞ ሁኔታውን በቀጥታ እንዳየሰው ምን ይመስል ነበር? እንዴት ይመሰክራሉ?
እና አሁን ያየሁትን ነው ማወራው። እንግዲህ ቀደም ከተያዝኩበት ጊዜ ጀምሮ ያለው ነው የተናገርኩት። ሮቀር ነው አሁን እኮ ብዙ ሄድን ታች ድረስ እና ትምህርት ተጀምሮ እንግዲህ አሁን ነባሮች ወደ መሆን እድን ማለት ነው። እና በዛ ላይ በቃም እኮ ህዝባዊ ግንባር ናቅፋንና አፋቤትን ብቻ አይደለም እንደምትፈቆም በ69 ዓመተ ምህረት አስመራ 3 ኪሎ ሜትር አየር ማረፊያው 3 ኪሎ ሜትር እስኪቀረው ድረስ አስመራንም ከቦ ነበር። ሁሉም ከተሞች ያዘ ማለት ከረላይ ማአት ሰራዊት ነበር፣ ብዙ ሰራዊት ይዞ በየቦታው ያሉ ነደቀ ማህረን ይዞ ያለ ከተሞችን በብዛት ነጣውታን ንምጽዋ በብዛት ማለት ቦታዎች እንግዲህ ንምጽዋ በከፊል መትረና አስመራ ትንሽ ነበር የቀራት በዛን ዘመን በ69 በጣም ብዙ ቦታዎችን ነው ነጻ ያወጣው። እዛ ሁሉ ምርኮኛ በሺዎች ነው የሆነው፣ ብዙ ምርኮኛ ነው የመጣው ማለት ነው። እና አንድ ካምፕ አልነበረን በነገራችን ላይ ብዙ የምርኮኞች ካምፖች ነበሩ በሺዎች ስለሆነ ማለት ነው። ስለዚህ ይሄ ሁሉ እየኖረ ነው። መጽሐፍ ታትሟል በነገራችን ላይ በአማርኛ ህግ፣ የምርኮኛ አያያዝ ህግ የሚል ራሱ እና ተነቦልን ተምረናል። የሚያስጠይቀን ምንድን ነው፣ እርምጃ የሚያስወስድብን ከቀላል እስከ ከባድ ምንድን ነው የሚለውን በስነ ስርዓት ነው ያስተማሩን። በሙሉ ታጋዮቹ የሚያደርጉት እናደርጋለን። እኛ እነሱ ይማራሉ እኛ እንማራለን። እነሱ ዳስና ዛፍ ስር ይማራሉ እኛም ዳስና ዛፍ ስር እንማራለን። ቤት የለም ፖለቲካ ትምህርት ይማራሉ ፖለቲካ ትምህርት እንማራለን። ከተራቡ ነው የምንራቡ። ሆስፒታል ይሄዳል። እኔ ደም ሰጥቻለሁ። ደም ሰጥቼ በደም የዳነ ሰው አለ በአገሩ የገባ ማለት ነው። እስከዚህ ነው ትሪትመንቱ ራሱ ህክምና።
ህዝባዊ ግንባር ሐርነት ኤርትራ ምርኮኞችን ስራ ያሰራቸው ነበረ። ምን ነበር የምትሰሩት?
የምንሰራው መንገድ አለ፣ መንገድ ትሰራለህ። መንገድ በእጅ ይቆፈራል። ያን ያው ብዙ ማሽን ስለሌለ ማሽንም ካለ መቆፈር አይቀርም። ግድቦችን ገድባለን። አንዳንድ ቦታ ቤቶችን ሰ መስሪያ ቤቶች አንደርግራውንድ ነው የሚሰራው። ጉድጓዱን ቆፍረ ደልድለ በደንብ ቤት እንዲሆን ትሰራለ። ትምህርት ቤቶች ይሰራሉ። ለምሳሌ በዚህ አይነት መንገድ ትምህርት ቤቶች ይሰሩ ነበር። ብዙ አይነት ስራዎች፣ እንደዚህ አይነት ስራዎች ነበር። የጉልበት ስራ አለ፣ ሁሌም አለ። በጣም ጠቅሞናል። አንደኛ አእምሯችን ዘና ይላል። አሁን ያ ስራ ባይኖር ኖሮ ሁሌ የምታስበው ቁጭ የምትል ባይኖር ኖሮ ስለ ወላጆች ታስባለ፣ ስለ ቤተሰብ ታስባለ፣ ታዝናለ፣ ሞራል ይወድቃል፣ በሽተኛ ትሆናለ። ሽባ በሆነ ነበር። በነገራችን ላይ ቅድም እንዳልኩኝ ከ69 ዓመተ ምህረት በኋላ ቆየን። እንግዲህ እኛ 5 ዓመት ቆይተን በርግጥ ነጻ ተብለናል። ግን ይሄ የምርኮ ብዛት ትልልቅ እዞች ነበሩ። በኋላ እነናዶ እዝ፣ ቀይ ኮከብ፣ ሁለገብ ዘመቻ በዛ ጊዜ ማአት ምርኮኛ መጥተዋል። ናዶ እዝ የሚባል በጣም ብዙ ስያሜ ያለው ሰራዊት አለ። ግብረ ኃይል የሚባል በዚህ ውጊያዎች ስላሉ በውጊያዎች ውስጥ ሁሉ ጊዜ ምርኮኛ ጠፋ። በኋላ እንግዲህ ደግሞ ያው ኤርትራ ነጻ እስከወጣች ድረስ ሊመጣ የሚችለው ሰው መገመት ይቻላል። ብዙ ሰው ነው፣ ብዙ ሰራዊት ነው። እና ይሄ ሁሉ ሰው በልቶ ጠጥቶ ኖሮ ተምሮ በዚህ አይነት ፕሮሰስ ውስጥ ነው ያለፈው።
አቶ ማሞ የደርግ ወታደር ነበሩ። ከዛ ተማርከው የፖለቲካ ትምህርት ወስደው የህዝባዊ ግንባር ሐርነት ኤርትራ ታጋይ ደግሞ ሆኑ። እንዴት ነበር ይሄ ሁኔታ?
ትምህርቱ ንቃትን ከፍ እያደረገው ነው የሚሄደው። ደርግ ወታደራዊ መንግስት ነው። ስለዚህ ብዙ ምሁር እዚህ ሀገር ውስጥ ታስሯል፣ ተሰቃይቷል። ሁላችን እንደምናውቀው ነው። ተረሽኗል፣ በቀይ ሽብር ተገሏል። የኢትዮጵያ ውስጥ ያለፈ ታሪክ ነው። ነጻ እርምጃ ተብሎ ልጆች ወላጆቻቸው ደጃፍ ላይ ተገለው ጥይት ተከፍለዋል። ትናንት የነበረ ታሪክ ያ ሁሉ ግፍ እኛም ስለምንሰማም ከዛ በኋላ ያ መንግስት መቀየር ነበረበት የሚል እምነት አደረብን እኛም ማለት ነው። እኛም ደግሞ እንደ ኢትዮጵያ እንደ ጭቁንም ወገን ስርዓቱ እንዲወድቅ ከሆነ መታገል አለብን። የትግል መንፈስ ውስጣችን አደረኛ ራሳችን እና ወደ ምርጫ ይሰጠናል በየጊዜው ሀገር መሄድ፣ ወደ ውጭ መሄድ፣ መታገል የሚል ወደ ውጭ እንሄዳለን ያሉት በሱዳን በኩል ሄደዋል። እኛ ደግሞ እንታገላለን ያለ ደግሞ ትግል ሜዳ ገባ። ግማሹ ወደ ኢትዮጵያ ውስጥ ያሉ ድርጅቶች ጋር መጥቶ ታገለ። እህድን የሚባሉ ጋር ብዙዎች መጥተው እና የድርጅት መሪዎች ማዕከላዊ ኮሚቴ አባላት ብዙ ስራ ይሰራሉ እዚህ ሀገር ውስጥ። የዚያ ነው እኔ ደግሞ እንግዲህ እዛ ዝባ ግንባር መረጥኩና ብዙ የለወጠ ነገር አለ በዛን ጊዜ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብሮኝ ከቆየው ንጉሶ ታምሬ፣ ዋና አዘጋጅ አሉላ ከበደ እንዲሁም ፕሮግራሞቹን በማሰናዳት አብሮኝ ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየነኝ አብራችሁን ስለቆያችሁ